ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሰኔ 7 2016 ዓ.ም ዝግጅታችን ጀመረ። በሰሜን ኢትዮጵያ በነበረው ጦርነት የተፈናቀሉ ነዋሪዎች ወደ ቀያቸው የሚመለሱበት ሂደት በመጓተቱ ችግራቸው መባባሱን ገለጹ።
በተለቀቀን መልስ ወደ ቀያችን ብዙ ተስፋ አድርገናል ነበር ግን በቃዷል። አሁን ግን መንግስቱ አሶ አደራጅቶ ወደ ቀያችን ልንመለስ
ከጸለምቲ ወረዳ መፈናቀላቸው ለአሜሪካ ድምጽ የገለጹ አስተያየት ሰጪን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በመሽቱ ይደመጣል። እንደምላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን፣ ቀደም ብለን ካሰማናችሁ በተጨማሪ የሎሽ ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ብራን አይሉናት። ዝግጅታችን እስከ 4 ሰዓት ድረስ ይቆያል። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ባይደን ከዩክሬን ጋር አዲስ የደህንነት ስምምነት ተፈራረሙ። የደቡብ አፍሪካው ኤንሲ በነጮች ከሚመራው ዲኤ ጋር የአንድነት መንግስት መሰረተ። በሱዳን ከ750,000 በላይ ህዝብ ለብርቱ ቸነፈር አደጋ ሊጋለጥ ይችላል ተባለ። የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። ባይደን ከዩክሬን ጋር አዲስ የደህንነት ስምምነት ተፈራርመዋል። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬንን ከሩሲያ ወረራ ለመከላከል የሚያስችል አቅም ለማጠናከር የታለመ የአስር ዓመት የሁለትዮሽ ጸጥታ ስምምነት ትላንት ሐሙስ ተፈራርመዋል። ስምምነቱ ሁለቱ መሪዎች ጣሊያን ላይ በመካሄድ ካለው የቡድን ሰባት ጉባኤ ትይዩ ተገናኝተው በተነጋገሩበት ወቅት የተፈረመው የፊታችን የጥቅምት ወር መገባደጃ በሚካሄደው የዩናይትድ ስቴትሱ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ የሚያሸንፉ ቢሆን እንኳን ወደፊት ወደ ስልጣን የሚመጡ የዩናይትድ ስቴትስ አስተዳደሮች ዩክሬንን መደገፋቸውን እንዲቀጥሉ ለማድረግ የታለመ መሆኑን ባለስልጣናቱ አመልክተዋል። ዓላማችን የዩክሬንን አስተማማኝና ዘለቄታ ያለው ብቃት የመከላከያ ብቃቷን ማጠናከር ነው። የዩክሬን ዘላቂ ሰላም መረጋገጥ ያለበት ዩክሬን አሁን በምታሳየው የመከላከል ብቃትና ወደፊት የሚገጥሟትን የኃይል ጥቃቶች በማንኛውም ጊዜ መከላከል ወይም መመከት ስትችል ነው ያሉት ባይደን፣ ዩክሬን ሁለቱንም በማድረግ በምትችልበት መንገድ ላይ ዩናይትድ ስቴትስ ትደግፋታለች ብለዋል። ዘለንስኪ በበኩላቸው ይህ ዘላቂ ሰላምን ለማረጋገጥ በሚወሰዱ እርምጃዎች ላይ ያተኮረ እንደመሆኑ መላውን ዓለም የሚጠቅም ነው፣ ምክንያቱም ሩሲያ በዩክሬን ላይ የከፈተችው ጦርነት ተጨባጭ ዓለም አቀፍ ስጋት በመሆኑ ብለዋል። ስምምነቱ የዩናይትድ ስቴትስ ጦር መሳሪያዎችንና ሌሎች ወታደራዊ ትጥቆችን እንዲሁም የደህንነት መረጃዎችን ለዩክሬን ማጋራት የሚያስችል ሲሆን ዩክሬን በመጨረሻው ኔቶን በአባልነት የምትቀላቀልበት መንገድ እንደሚያመቻች እርምጃ ተደርጎም ታይቷል። ዘለንስኪ ለረጅም ጊዜ ይህ እውን ሆኖ ማየት ሲፈልጉ ቢቆዩም አጋር አገራቱ ግን የተባለውን እርምጃ ሳይወስዱ ቆይተዋል። በተጨማሪም የቡድን ሰባት መሪዎች በትላንትናው ዕለት የ50 ቢሊዮን ዶላር ብድር ለዩክሬን ለመስጠት በመርህ ደረጃ ተስማምተዋል። የብድሩ ዕዳ የሚከፈለው ሩሲያ ሞስኮ እንደ አውሮፓውያን ዘመን አቆጣጠር በ2022 ዩክሬንን በወረረችበት ወቅት በዓለም የገንዘብ ተቋማት እንዳታንቀሳቀስ ከታገደባት ገንዘብ በሚገኘው ወለድ እንደሚሆንም ተጠቁመዋል። የደቡብ አፍሪካው ኤንሲ በነጮች ከሚመራው ፓርቲ ዲኤ ጋር የአንድነት መንግስት መሰረተ። ገዢው የአፍሪካ ብሔራዊ ኮንግሬስ ፓርቲ ኤንሲ የአፓርታይድ ስርዓት ካበቃበት ከዛሬ 30 ዓመት ወዲህ ለዚያች ሀገር የመጀመሪያ የሆነውን ጥምር መንግስት ለመመስረት ከዋናው ተቃዋሚ ፓርቲ ዲሞክራሲያዊ ህብረት ፓርቲ ዲኤ ጋር በዛሬው ዕለት ስምምነት ላይ ደርሷል። ስምምነቱ የኤንሲው መሪ ሲሪል ራማፎሳ በፕሬዝዳንትነት ስልጣናቸው እንዲቀጥሉ ቢያስችልም የኤንሲ የ30 አመታት የስልጣን የበላይነት ግን ማብቂያ ምልክት ተደርጎም ታይቷል። ኤንሲ ባለፈው ግንቦት 21 በተካሄደው ምርጫ ከአጠቃላይ የመራጭ ድምጽ 40 በመቶን ብቻ በማግኘት በአገሪቱ ፓርላማ የነበረውን አብላጫ ድምጽ ያጣ ሲሆን የመሃል ቀኝ ዘመሙ የዲሌ ፓርቲ 21 በመቶን ድምጽ አግኝቷል። ከዚህ በተጨማሪ ሁለት አናሳ ፓርቲዎች መጠነኛ አቅም ያላቸው ፓርቲዎች የማህበራዊ ወግ አጥባቂው ኢንካታ የነጻነት ፓርቲና ቀኝ ዘመሙ የአርበኞች ፓርቲ ህብረትም የአዲሱ መንግስት አካል ይሆናሉ ተብሏል። በሱዳን ከ750,000 በላይ ህዝብ ለብርቱ ቸነፈር አደጋ ሊጋለጥ ይችላል ተባለ። ይህ የተገለጠው በሱዳን የተከሰተው ረሃብ ከቸነፈር ደረጃ ላይ መድረስ ያለ መድረሱን ለመወሰን የመንግስታቱ ድርጅት የተለያዩ ተቋማትና ሌሎች የእርዳታ ድርጅቶች ባቀረቡት የቅድመ ትንበያ ውጤት መሰረት ነው። የመጀመሪያው የትንበያ አሃዞች እንደ አውሮፓውያን ዘመን አቆጣጠር ከሰኔ 1 በኢትዮጵያ የቀን አቆጣጠር ደግሞ እስካለፈው ግንቦት 24 2016 ዓ.ም ድረስ ባለው ጊዜ በጦርነት በተበታተከችው ሀገር ውስጥ የታየውን በፍጥነት እያሽቆለቆለ ያለ ሁኔታ የሚያመላክቱ ናቸው ተብሏል። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ከትላንት በስቲያ ረቡዕ በሰጡት አስተያየት እንደገለጹት ግዙፉ የዓለማችን የሰብአዊ ቀውስ መሆኑ በተነገረለት የሱዳን ምስቅልቅል 12 ሚሊዮን ህዝብ ከቀየው ተፈናቅሏል። በአንዳንድ ግዛቶች እጅግ መጠነ ሰፊ የረሃብ አደጋ በተንሰራፋበት በአሁኑ ወቅት ነዋሪዎች አስፈላጊ አገልግሎቶችንና መድኃኒቶችን የማያገኙ በመሆናቸው ለህልፈት እየተዳረጉ ነው ሲሉም ዶክተር ቴዎድሮስ አክለዋል። በተቀናጀ የምግብ ዋስትና የደረጃ ምደባ አሰራር መሰረት በሰኔና በመስከረም ወር መሃል ባለው ጊዜ ውስጥ ቁጥራቸው 756,000 የሚጠጉ ሰዎች የከፋው ድመት ሊያስከትል በሚችለውና ደረጃ 5 በሚባለው ውስጥ እንደሚገቡ የቅርብ ጊዜያቱ ትንበያዎች ጠቁመዋል። ይህ በእንዲህ እንዳለ በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ባለፈው የሚያዝያ ወር የተቀሰቀሰው ውጊያ አሁንም ተባብሶ መቀጠሉ ታውቋል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የሱዳኑ ፈጥኖ ደራሽ ኃይሎች የምዕራባዊ ዳርፉር ዋና ከተማን ከበው የሚያካሂዱን ጥቃት በአስቸኳይ እንዲያቆሙ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት አሙስ ባሳለፈው ውሳኔ አሳሰበ። ግዙፍ በሆነው የዳርፉር ምዕራባዊ አካባቢ እስካሁን ፈጥኖ ደራሽ ኃይሎቹ ያልተቆጣጠሯት ከተማ ኤልፋሽር ብቻ ስትሆን በውጊያው መካከል የተጠመዱ ከአንድ ሚሊዮን የሚበልጡ ነዋሪዎቿ መውጫ መንገድ አጥተው እንደሚገኙም ተገልጧል። ብሪታንያ ያላቀረበችው ለዚህ ውሳኔ ሩሲያ ድምጽ ተአቅቦ ስታደርግ ካለ ተቃውሞ በ14 አባል አገራት ድጋፍ አልፏል። ውሳኔው በተጨማሪም ፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳኑ ጦር ሠራዊት ከአንድ ዓመት በላይ የዘለቀውን ጦርነት እንዲያከትም በአስቸኳይ የተኩስ አቁም ላይ የሚደርሱበትን መንገድ እንዲፈልጉም ይጠይቃል። ዳርፉር ውስጥ ሁከቱ እየተስፋፋ መሄዱ በእጅጉ እንደሚያሳስበው ያመለከተው የጸጥታው ምክር ቤት ውሳኔ የፈጥኖ ደራሽ ኃይሉ ተዋጊዎች በሰሜን ዳርፉር ዋና ከተማ ኤልፋሽርና ባለፈው ዓመት ምዕራብ ዳርፉር ኤልጀኒና ከተማ ውስጥ ጎሳ ተኮር ጥቃት መፈጸማቸውን የሚገልጹ ታማኒ ሪፖርቶች በጣም አሳሳቢ መሆናቸውን አመልክቷል። ፈጥኖ ድራሽ ተዋጊዎችና የመንግስት ኃይሎች ሲቪሎችን ደህንነት እንዲጠብቁ የሚጠይቀው ይህ ውሳኔ የኤልፋሽር ነዋሪዎች አካባቢውን ለቀው ለደህንነታቸው ወደ ተሻለ ስፍራ መሄድ መፍቀድ እንዳለባቸው ማሳስቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ያክሎም በሱዳን በሚካሄደው ጦርነት የሰላም ጥረት ከማድረግ ይልቅ ጣልቃ ገብቶ ጦርነቱን የሚያባብስ ስራ የሚሰሩ አገሮች በሙሉ እንዲያቆሙ ሲልም ጠይቋል። አስከትሎም ለተዋጊዎቹ ወገኖች ጦር መሳሪያ የሚሰጡ የመንግስታቱን ድርጅት የጦር መሳሪያ ማዕቀብ እየጣሱ በመሆናቸው ማዕቀብ ሊጣልባቸው እንደሚችል ማስተዋወስ እንደሚገባቸውም አመልክቷል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የውጭ ጣልቃ ገብነቱ መቀጠል አስቀድሞም ያለውን አለመረጋጋት ከማባባስ ያለፈ ፋይዳ የለውም ሲሉ አስጠንቅቀዋል። አስከትለውም በሱዳን ያለው ሁኔታ እጅግ አደገኛ በሆነበት በዚህ ወቅት የተላለፈው ይህ ውሳኔ የዩናይትድ ስቴትስ አምባሳደር የኤልፋሽር ህዝብ በውጊያ ተጠምዷል። ከባድ መሳሪያ በታጠቁ የፈጥኖ ድራሽ ኃይሎች ተከቧል። ምግብ፣ መድኃኒትና ሌላውንም መሰረታዊ አስፈላጊ ነገሮች እያለቀበት የብረታ ቸነፈር እየመጣበት ነው። መጠነ ሰፊ የጅምላ ጭፍጨፋ ይፈጸማል የሚለው ስጋትም እያየለ ነው ሲሉ አስጠንቅቀዋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲቪ ዌስ ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን፣ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ በምስል ቅንብሩ፣ አበባየሁ ገበያው ደግሞ በማህበራዊ መገናኛና ዌብሳይት ምህንድስናው አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። ዋና አዘጋጃችን ጽዮን ግርማ ናት። ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ከሰሜን ኢትዮጵያ ጦርነት በኋላ ይገባኛል ጥያቄ ከሚነሳባቸው የትግራይና አማራ ክልል አዋሳኝ አካባቢዎች የተፈናቀሉ ሰዎችን የመመለሱ ሥራ በወጣው የጊዜ ሰሌዳ መሰረት እየተፈጸመ ባለመሆኑ ችግራቸው መባባሱን ተፈናቃዮች ተናግረዋል። ከጸለምቲ ወረዳ መፈናቀላቸውን ለአሜሪካ ድምጽ የገለጹት አስተያየት ሰጪዎቹ እስከ ግንቦት 30 ቀን እንዲመለሱ ለማድረግ ታቅዶ እንደነበረው ስተው እስካሁን ግን አለመመለሳቸውና ከክረምቱ ወቅት መዳረስ ጋር ተያይዞ ችግሩ ሊባባስ እንደሚችል አመልክተዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደርና ከፌደራል መንግስት የኮሙኒኬሽን አገልግሎት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን አስተዳዳሪ አቶ ከሊላ ሀጋዚ ከጸለምቲ ወረዳ ከጦርነቱ በኋላ የተመሰረቱ የአስተዳደርና የጸጥታ መዋቅሮች በፌደራል የጸጥታ ኃይሎች እስካሁን እንዲፈርሱ አለመደረጋቸው ለተፈናቃዮቹ በወቅት አለመመለስ ምክንያት እንደሆነ ተቀሰዋል። ሙልጌታ ጽባይ ዘን ጉዳይ ዝርዝር ነግረናል።
በፕሪቶሪያው የሰላም ስምምነትና በፌደራል መንግስት አከራካሪ እየተባሉ ከመጣሩት የትግራይና የአማራ ክልል አዋሳኝ አካባቢዎች አንዱ የሆነው የጸለምት ወረዳ ተፈናቃዮች እስካለፈው ግንቦት 30 ቀን 2016 ዓ.ም ምረት ድረስ ወደ ቀያቸው እንዲመለሱ የጊዜ ሰሌዳ እንደተቀመጠ በትግራይ ክልል ጊዜያዊ አስተዳደር ቢገለጽም እስካሁን ግን ሳይመለሱ በየመጠለያ ጣቢያዎች ውስጥ በችግር እየኖሩ እንደሚገኙ ለአሜሪካ ድምጽ ተናግረዋል። ከጸለምቲ ወረዳ ማይተክሊ ከተባለ መንደር ባለፈው አመት ጥቅምት ወር ከባለቤታቸውና ከሁለት ልጆቻቸው ጋር መፈናቀላቸው የገለጹት አቶ ገብረ ኪዳን ተወልደ አሁንም በእንዳባጉና የተፈናቃዮች ማዕከል ውስጥ ያለበቂ እርዳታና መጠለያ እየኖሩ እንደሚገኙ አመልክተዋል። አቶ ገብረ ኪዳን ሰኔ ወር ገብቶ የተፈጸመ ነገር ባለመኖሩ ተስፋ አስቆራጭ ሆኗል ይላሉ።
ወደ ቀያችን ብዙ ተስፋ አዘጋናል ነበር፣ ግን በቃሏል። አሁን ግን መንግስቴ አስቦ አደራጅቶ ወደ ቀያችን ልንመለስ
አርሶ አደር መሆናቸውን የገለጹት አቶ ገብረ ኪዳን የክረምቱ ወቅት እየተዳረሰ በመሆኑ የእርሻ ጊዜያችን ሳያልፍ ለመመለስ እንፈልጋለን ሲሉ ሂደቱን እንዲፋጠን ጠይቀዋል። ከአላማጣ ከተማ ተፈናቅለው ለአንድ አመት ከስምንት ወራት ከቆዩ በኋላ ሰሞኑን ወደ ቀያቸው እንደተመለሱ የገለጹት አቶ ኃይለ ገብረ መድህን የተባሉ በበኩላቸው
ወደ ሀገራችን ስንመለስ በታኝ ስሜት ይሰማናል። አንድ ሀገራችን ላይ ከሀያ ወራት በኋላ መምጣታችን አንድ ደስ የሚል ስሜት ሲሆን፣ ሁለተኛ ግን ሀገራችን በታ ዘርፍ ላይ በጣም አስጊ ሁኔታ ላይ ስላለች ትሰጋለህ። እኛ ተፈናቃዮች ብቻ ሳይሆን ነዋሪም በአሁኑ ሰዓት ሰጥቶ ነው ያለው።
ከጸገዴ ወረዳ ተፈናቅለው በአብይ አድ ከተማ በተፈናቃዮች ማዕከል በችግር እያሳለፉ እንደሚገኙ የገለጹት አቶ ብርሃነ ታፈረ ደግሞ እስከ ሰኔ 30 ቀን 2016 ዓ.ም ወደ ቀያቸው እንደሚመለሱ ቃል እንደተገባላቸውና በተስፋ እየጠበቁ እንዳለ ተናግረዋል።
ፕላስቲክ እንደሚሆን በልባስና በፀሐይ ተቀራዶ ክረምቱን በጣም በጣም አስጊ ነው። በተለይ አሁን አጃመሩ ከፍተኛ ዝናብ ጀምሯል። ተጠቅቀን መሆን አንፈልግ ምረታችን
በጉዳዩ ላይ ከትግራይ ክልል የማህበራዊ ጉዳይና መልሶ ማቋቋም ቢሮ እንዲሁም የኮሙኒኬሽን ጽፈት ቤት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን ምክትል አስተዳዳሪ አቶ ተላለ ሐጋዚ የጸለምቲ ወረዳ ተፈናቃዮችን በጊዜ ሰሌዳው ለመመለስ ያልተቻለው የፌደራል የጸጥታ ኃይሎች በአካባቢው ከጦርነት በኋላ የተመሰረቱ አስተዳደሮችና የጸጥታ መዋቅሮችን እንዲፈርሱ ባለማድረጋቸው ነው ብለዋል። የክልሉ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ባለፈው ሚያዝያ ወር መጨረሻ በሰጡት መግለጫ እስከ ሰኔ 30 ቀን ድረስ ተፈናቃዮችን አጠቃሎ ለመመለስና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከፌደራል መንግስት የጸጥታ አመራሮች ጋር እንዳደረጉት በገለጹት ውይይት ከስምምነት ላይ መደረሱን መናገራቸው ይታወሳል።
በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑ ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል።
የፌደራል መንግስት የኮሙኒኬሽን አገልግሎት ጽህፈት ቤትና የአደጋ ስጋት ስራ አመራር ኮሚሽን አመራሮች በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። በፌደራል መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ የተባሉ የሚጠሩት የትግራይና የአማራ ክልሎች አዋሳኞች ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር የነበሩና ከጦርነት ፍጻሜ በኋላ በአማራ ክልል ስር እየተዳደሩ እንደሚገኙ ይታወቃል። በመከተል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሐላፊና የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ የአዋሳኝ አካባቢዎቹ የይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት ላይ መደረሱን ገልጸዋል። ለዚህም ሁሉንም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ባለፈው መጋቢት ወር ከቢሮአቸው ተወስደው በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሊቀመንበር ዝናቡ አበራ በተለያዩ ሆስፒታሎች የልብና ሌሎች ሕመሞች ሕክምና እየተከታተሉ መሆናቸውን ምክትላቸው መጋቢ ብሉይ አብርሃም ሃይማኖት ለአሜሪካ ድምጽ ገልጸዋል። በሕመማቸው ምክንያት ዛሬ በነበረው ችሎት ላይ እንዳልተገኙ አረጋግጠዋል። በችሎቱ ውሎ እርሳቸውን ጨምሮ በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር በዋሉ 9 ሰዎች ላይ ፍርድ ቤት ለፖሊስ የሰጠውን ተጨማሪ የምርመራ ጊዜ በመቃወም ጠበቆቻቸው ይግባኝ አቅርበው ክርክር ተደርጓል። በሌላ በኩል በአስቸኳይ ጊዜ አዋጅ አውድ ስር በቁጥጥር ስር ውለው እስካሁን ለፍርድ ያልቀረቡ 3 የብዙሃን መገናኛ ባለሙያዎችን ጨምሮ 4 ግለሰቦች በጠበቆቻቸው አማካኝነት አካልን ነጻ የማውጣት ክስ መስርተዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ ይዟል።
የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር ከመጋቢት 17 ቀን 2016 ዓ.ም ምረት ጀምሮ በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራ የልብና ሌሎች ህመሞች እንዳጋጠሟቸው የፓርቲው ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ለአሜሪካ ድምጽ ተናግረዋል። ባለፈው ሳምንት አርብ አመሻሽ ላይ ከሌሎች እስረኞች ጋራ ከአዋሽ አርባ ማቆያ የተመለሱት አቶ ዝናቡ ከትናንት በስቲያ ረቡዕ ጀምሮ በተለያዩ ሆስፒታሎች በህክምና ላይ እንደሆኑና ዛሬ በነበረው የእርሳቸውና ሌሎች 8 ተከሳሾች የችሎት ቀጠሮ ላይም እንዳልተገኙ አክለው ተናግረዋል።
ፕሮፌሰር ዝናቡ አበራ ከረቡዕ ጀምሮ ከባድ ህመም ተሰምቷቸው በሶስተኛ ፖሊስ ጣቢያ ባሉ የህክምና ባለሙያዎች ሪፈር ከኛ ግንበላይ ነው ማለት ወደ ራስ ደስታ ሆስፒታል እንዲሄዱ ምርመራ እንዲደረግላቸው ሮብ ከሰዓት ተደረገ። በተመሳሳይ ትናንትም የተለያዩ ምርመራዎች እየተደረገላቸው የልብ ህመም፣ ኩላሊታቸውም እንዲሁም ሌሎች ህመሞች አጋጥመዋቸዋል። አሁን በህክምና ክትትል ላይ ይገኛሉ። በዛሬው ዕለትም ችሎት መቅረብ አልቻሉም። የጤናቸው ሁኔታ ከባድ ከመሆኑ የተነሳ ራስ ደስታና ሌሎች ከፍተኛ ምርመራ ያለባቸው ቦታዎች ላይም የልብ ምርመራ እንዲሁም የውስጥ ደዌ ዛሬም ምርመራ እያካሄዱ ነው። በእድሜም ገፋ ያደረጉ ሰው ናቸው። አዋሽ አርባ እንኳን ለሳቸው ለእኛ ለወጣቱ ከባድ እንደሆነ እኔ ምስክር ነኝ ቦታው ላይ። ከዛ በፊት ግን ጤነኛ፣ ፍጹም ጤነኛ ሰው ናቸው።
የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ በአንድ መዝገብ ስር ምርመራ እየተደረገባቸው የሚገኙ 9 እስረኞች ባለፈው ረቡዕ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የቀጠሮ ችሎት ሲቀርቡ ለፖሊስ የ12 ቀን ተጨማሪ የምርመራ ጊዜ ተፈቅዶ ነበር። ይህን በመቃወም ጠበቆቻቸው ይግባኝ አቅርበው ዛሬ አርብ ሰኔ 7 ቀን ክርክር መደረጉን ከጠበቆቻቸው አንዱ ሰለሞን ገዛኸኝ ለአሜሪካ ድምጽ ተናግረዋል።
ጠዋት ክርክር አድርገናል። ፖሊስ ያንኑ ቀደም ብሎ ተጨማሪ ጊዜ የጠየቀበትን ምክንያቶች ነው በይግባኙ ላይ መልስ የሰጠው። ከዛም ውስጥ ለምሳሌ የሰውና የሰነድ ማስረጃ ማሰባሰብ እንዲሁም ደግሞ ባንክ እንቅስቃሴ በተመለከተ ለኢንሳና ለብሔራዊ ባንክ የላክ ስለሆነ የዛን ውጤት ለመጠባበቅ የጀመርነው ምርመራ ሰፊ በመሆኑ ውስብስብ በመሆኑ የጠየቁት ይግባኝ ውድቅ ይባላል እና የስር ፍርድ ቤት ውሳኔ ይጽናልን የሚል ነው። በእኛ በኩል የቀረበው እነዚህ ተጠርጣሪዎች ወይም ይግባኝ ባዮች ላለፉት 70-80 ቀናት በአዋሽ አርባ የቆዩ ናቸው። ፖሊስ ምርመራ ያላደረግኩም ያለው ከእውነት የራቀ ነው። ምክንያቱም ራሳቸው ተጠርጣሪዎች እንዳመለከቱት ፖሊስ ራሱ አሁን ለዚህ ለተጨማሪ ምርመራ መጠየቂያ የመጡት ፖሊሶች አዋሽ አርባ በነበርንበት ወቅት እየመጡ ቃላችን ይቀበሉ ነበር። ስለዚህ ምርመራ የተጀመረው አሁን ሳይሆን ላለፉት 70-80 ቀናት ስለሆነ ተጨማሪ ቀን አያስፈልገውም በማለት ተከራክረናል። ፍርድ ቤቱ የሁለታችንንም ክርክር ካዳመጠ በኋላ ለብይን ሰኞ 5 ሰዓት ተቀጥሯል።
በተመሳሳይ በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር ለተለያየ የጊዜ መጠን በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በአዲስ አበባ ታስረው የቆዩ 3 የብዙሃን መገናኛ ባለሙያዎችን ጨምሮ 4 እስረኞች በጠበቆቻቸው አማካኝነት አካልን ነጻ የማውጣት ክስ መስርተዋል። ክሱ ባለፈው ማክሰኞ ሰኔ 4 ቀን መመስረቱን የገለጹት ጠበቃና የህግ አማካሪ አዲሱ ጌታነህ ፖሊስ ዛሬ አርብ ሰኔ 7 ቀን ቀርቦ መልስ እንዲሰጥ በፍርድ ቤት ታዞ የነበረ ቢሆንም አለመቅረቡን አመልክተዋል።
በቃሉ ሐምሌ 30 ጀምሮ 2015 ጋዜጠኛ ቴዎድሮስ ዘርፉ ነሐሴ 15 ጀምሮ ነው በቁጥጥር ስር የዋለው። ጋዜጠኛ በላይ ማናዬ ደግሞ ህዳር 3 2016 ጀምሮ ነው በቁጥጥር ስር የዋለው። እስካሁን ድረስ ምንም አይነት የፍርድ ቤት ትዕዛዝም የለም፣ ወደ ፍርድ ቤትም አልቀረቡም። የአስቸኳይ ጊዜ አዋጁ ማለቁን መነሻ በማድረግ ከሰኔ 4 2016 ዓመተ ምህረት ነው አካል ነጻ ማውጣት ክስ ያመሰረት ነው። አቤታችን ለፌደራል ፖሊስ መልስ እንዲሰጥ ለዛሬ ሰኔ 7 2016 ዓመተ ምህረት ነበረ ትዕዛዝ የተሰጠው። ግን አሁን 8 ሰዓት ላይ በነበረው ቀጠሮ ፌደራል ፖሊስ አልቀረበም።
ከአራቱ ታሳሪዎች መካከል ለ10 ወራት በአዋሽ አርባ የቆየው የብዙሃን መገናኛ ባለሙያ በቃሉ አላምረውና ከ9 ወር በላይ የታሰረው ቴዎድሮስ ዘርፉ ዛሬ ከአዋሽ አርባ በመመለስ ላይ እንደሚገኙ ማረጋገጣቸውን ከጠበቆቻቸው አንዱ የሆኑት አቶ አዲሱ ገልጸዋል። ሌሎቹ 2 ታሳሪዎች በአዲስ አበባ እንደሚገኙ ማረጋግጠዋል። በአራቱ እስረኞች ላይ የሚቀርበውን ክስ ለመስማት ፖሊስ የፊታችን ሰኔ 11 ቀን እንዲያቀርባቸው የፌደራሉ የመጀመሪያ ደረጃ ፍርድ ቤት ለደታ ምድብ ችሎት ትዕዛዝ መስጠቱንም አቶ አዲሱ ጌታነ አክለው ተናግረዋል። ይበንዲ እንዳለ ለ10 ወራት ያህል በእስር ላይ የቆየው በላይ በቀለ ወያ ትናንት ባህር ዳር ከሚገኝ እስር ቤት በገንዘብ ዋስ መለቀቁን የአሜሪካ ድምጽ አረጋግጧል። በተለያዩ መድረኮችና የማህበራዊ ብዙሃን መገናኛ ፖለቲካዊና ማህበራዊ ይዘት ያላቸው ግጥሞችን በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ ነሐሴ 10 ቀን 2015 ዓ.ም ነበር በቁጥጥር ስር የዋለው። የቀድሞ የኢዜማ ሊቀመንበር የሸዋስ አሰፋ ደግሞ ከአንድ ሳምንት እስር በኋላ ባለፈው ቅዳሜ ሰኔ 1 ቀን ተለቀዋል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ.ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞ የኢዜማ ሊቀመንበር የሸዋስ አሰፋ አርብ ግንቦት 23 ቀን 2016 ዓ.ም ምሽት ላይ በቁጥጥር ስር መዋላቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ መካከለኛው የኢትዮጵያ ክልል እንሻገራለን። በማዕከላዊ ኢትዮጵያ ክልል የሐሰት የማህበራዊ ትስስር ገጾችን ከፍተው ግጭትን ለማነሳሳት ይንቀሳቀሳሉ በሚል የተጠረጠሩ 72 የማህበረሰብ ትስስር ገጽ ባለቤቶች መታሰራቸውን ከመከላከያቸውም በዋስ የተለቀቁ መኖራቸውን የክልሉ የሰላምና የጸጥታ ቢሮ ዛሬ ለአሜሪካ ድምጽ አስታውቋል። በአንጻሩ የተሳሪ ቤተሰቦችና የአካባቢ ነዋሪዎች ተጠርጣሪዎቹ የመንግስትን ብልሹ አሰራር በመተቸታቸውና የመብት ጥያቄ በማቅረባቸው መታሰራቸውን ተናግረዋል። የሰላምና ጸጥታ ቢሮው ለቀጣይ እርምጃው ጥናት እያደረገ መሆኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ልኳል።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ዛሬ አርብ ሰኔ 7 ቀን 2016 ዓ.ም ተመረጠ ከአሜሪካ ድምጽ ጋራ በነበራቸው የስልክ ቆይታም የክልሉ መንግስት ግጭት ቀስቃሽ ሲሉ የፈረጃቸውን የማህበራዊ ትስስር ገጾችን ባለቤቶችን ማስረኑን አስታውቀዋል።
ማህበረሰቡ ለግጭት የሚያነሳሱ መረጃና መስረጃ ላይ ሳይደግፉ በውሸትና በክፍት አካባቢውን ለማናወጥና የቃውስና ትርምስ አካባቢ ለማድረግ የተነሳሱ ስለነበሩ 276ቱን ለይተን በጥናት ወደ ህግ እንዲቀርቡ በማድረግ 72ቱ ለህግ ቀረቡ እንደሆነ ለመግለጽ ነው።
በክልሉ የተለያዩ ዞኖች በአመቱ ውስጥ ያጋጠመውን የጸጥታ ችግር መፍታት ያስተዳደራቸው ቀዳሚ ትኩረት እንደነበረ ተናገሩ። ሳላፊው ግጭትን ለማነሳሳት የሐሰት ገጾችን ከፍተው ጥላቻን ይሰብካሉ ባሏቸው ግለሰቦች ላይ ጥናት በማድረግ እርምጃ ተወስዷልም ብሏል።
ክልሉ 546 ሚዲያዎች አሉ። 546 ካለየ ነው 270ዎቹ ማጣንቂዎች ናቸው። የትችግንም ቢሆን በመረጃ ላይ ተመስርቶ የሚተቹ የሚያነቃቁ አንቂ የሆኑ አንዳንድ መረጃዎችንም ደግሞ በትክክለኛ መረጃ መነሻ ላይ ሆኖ መረጃ እየሰጡ ሁለተኛ ናቸው። እነሱን አነቃቸውም። እነሱ በባዘት መንገድ የልማት አቅም ሆነው በልኩ ነገሮችን እያዩ ሚዛን ላይ ቆመው በተጨባጭ መረጃ ላይ ቆመው የሚተቹትን ሊነካ አይገባም በሚል ሁለት ሰዎችን ለይተናል።
የቢሮ ኃላፊ ይህንን ይበሉ እንጂ ለደህንነታቸው ስለሚሰጉ ስማቸውን እንዳንገልጽ ጠየቁ። አስተያየት ሰጪ ግን ከታሰሩት መካከል አንዱ የቤተሰብ አባላቸው እንደሚገኙበት ጠቁመው በወንጀል ድርጊት የሚሳተፉ አይደሉም ሲሉ እርምጃውን ተቃውመዋል።
ግጭትኛ ማስረጃ የለም። አሁን እሱ ይባሉበት እኮ ይህን ይባል ትክክለኛ ችሎቱ ከመርምሮ የምርመራ አካሉ ያገኘባቸው አንድም አባ የሚባል እኮ ጥፋት ያለበት ያገኘባቸው ነገር እኮ የለም።
በአንጻሩ ታስሮ የሚገኙ ተጠርጣሪዎች የመንግስትን ብልሹ አሰራር የሚተቹና የመብት ጥያቄ ያቀረቡ እንደሆኑም አስተያየት ሰጪው ገልጿል። የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ከታሰሩት ውስጥ በዋስና የተለቀቁም እንዳሉም ጠቁሟል። በሌላ በኩል የቀበና ብሔረሰብ መብት ተሟጋች መሆናቸውን የሚናገሩት አቶ ሀብ ከድር ከወራት እስራት በኋላ በዋስ መለቀቃቸውን ተናግሯል።
ፍርድ ቤቱ በዋስ ለቆናል። እንግዲህ ለረጅም ጊዜ 6 ወር የሚጠጋ ጊዜ ቀጠሮ ነው የቆየ ነው በፍርድ ቤት ቀጠሮ። ምክንያታቸው ደግሞ ስልኮቻችሁ ወደ ኢንሳ ኢንፎርሜሽን መረብ ደህንነት ወደዛ ዘዋል በሚል ነበር ቀጠሮዎች እያመላለስ የነበረው። እኛም እየተከራከርን ነው የቆየ ነው። ማህበራዊ ሚዲያ ነው የተለጠርንበት ወንጀል። ማህበራዊ ሚዲያ ደግሞ የዋስና መብት የማያስከለክል ነው። እንድንወጣ ተደርጎ የአካል ነጻነታችን ተጠብቋል ማለት ነው። በአጠቃላይ ወደ 6 ወር ጊዜ በዚህ ሁኔታ ነው ያሳለፍ ነው። ዞሮ ዞሮ በሀሳብ በህዝቦች ፍትህ በመጠየቃችን በአመራሮች ወይም ደግሞ በአጠቃላይ በክልሉ ያሉ ክፍተቶችን ትችት በመሰንዘራችን የፖለቲካ ትችት በዛ ምክንያት ነው እስካሁን ድረስ በእስር የቆየ ነው ማለት ነው።
ከእርሳቸው ጋራ በተለያየ ጊዜ ታሰሩ 30 ወጣቶች መለቀቃቸውንም ገልጸው አሁንም ግን በወልቂጤና በሆሳና ከተሞች በሚገኙ ማረሚያ ቤቶች የታሰሩ ወጣቶች ጥቂት እንዳልሆኑ አስረድተዋል።
እንግዲህ 30ውን በተለያየ ጊዜ ነው የተለቀቀው። አሁን በእስር የሚገኙት እኔ ባለኝ መረጃ ቀቢናም ከጉራጌም በኩል የቀቢና እስረኞች ትንሽ በዛ ይላሉ። ወደ 26 አካባቢ ነው የማውቀው። ጉራጌ በኩል ወደ 9 አካባቢ እኔ አውቃለሁ። እና አጠቃላይ ወደ 30 ኦልሞስት ወደ 40 የሚጠጋ እስረኞች አሁን በማረሚያና በተለያዩ ስሜቶች ይገኛሉ።
የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም የጸጥታ ችግሮችን በዘላቂነት ለመፍታት ያስችላሉ የተባሉም ህብረተሰብ አቀፍ ስራዎች የተሰሩ እንደሚገኙም አመልክተዋል። ይሁንና በአንዳንድ የክልሉ ዞኖችና ወረዳዎች አሁንም መፍትሄ ያላገኙ የህዝብ ጥያቄዎች ለሰው ህይወት ህልፈትና ለንብረት ውድመት ምክንያት እየሆኑ እንደሚገኙ ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ የካሜሮን ግጭትና የካካዎ አቅርቦት እጥረት ያስከተለውን የዋጋ ንረት በተመለከተ የተዘጋጀውን ዘገባ እናሰማችኋለን። የካካው ፍላጎት በከፍተኛ መጠን በመጨመሩ በዓለም ገበያ ላይ ያለው ዋጋ እስከዛሬ ባልታየ መጠን እንዲንር አድርጎታል። በዚያም ላይ ዋናው ምርት መናኸሪያ በነበረው የካሜሩን ደቡብ ምዕራብ ክልል ለገበያ የሚውል በቂ ምርት አልተገኘም። የምርቱ ማነስ መንስኤ እንደ አውሮፓውያኑ ከ2017 አንስቶ እንግሊዝኛ ተናጋሪ በሆኑት ሁለቱ የሰሜን ምዕራብና ደቡብ ምዕራብ የአገሪቱ ግዛቶች ውስጥ የቀጠለው ጦርነት ቁጥራቸው የበዛ የአካባቢው አርሶ አደሮች ቀያቸውን ጥለው ለመሸሽ በመገደዳቸው ነው። የጄዲሰው ዳን ሆቱ ከደቡብ ምዕራብ ካሜሩን ከቢዮ ባደረሰን ዘገባ እንደጠቆመው አካባቢውን ጥለው ከተሰደዱ ገበሬዎች አንዳንዶቹ መመለስ ጀምረዋል። የዚህን ጉዳይ ዝርዝር አሉላ ከበደ እንደሚከተለው አቀናብሮታል።
ቲፉ ቪክቶሪያና ቤተሰቧ ላለፉት 5 ዓመታት በካሜሩን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በምትገኘው ሙዮካ የኮካዋ አምራች ገበሬ የነበረችው ቲፉ ከግብርና ስራዋ በምታገኘው ምርት 5 አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማስዋንና መኖሪያ ቤቷን ያወደመውን በአካባቢው የተቀሰቀሰውን ግጭት ተከትሎም ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮካዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ሕይወቴን መልሼ ባገኝ ስትል አጥብቃ ትመኛለች።
ይህ ሁኔታ ሲጀመር ሕይወቴ ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲባለው ሁኔታ ውስጥ ተስፋ ቆርጬ እገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለዋጋው ሰማለሁ፣ ሆኖ አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ ያነባው እቀመጣለሁ።
ከቅርብ ጊዜ ወዲህ የኮካ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱ አንዳንድ አርሶ አደሮች ጥሏቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬ የኮካ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃጀትና አዲስም ለማቋቋም ውጥን ይዟል።
ዋጋ ዝቅተኛነት እና በኬሚካል ዋጋ ማሻቀብ እኔ ለግብዓት የማውለው ወጪ እና የማገኘው ምርት እኩል እንዳልሆነ ስረዳ አንዳንዶቹን የእርሻ ቦታዎች ለመተው ተገድጃለሁ። ኪሳራ ላይ ነበርኩ። ካለፈው ዓመት አንስቶ የምርት ዋጋ በፍጥነት እየጨመረ ሲመጣ ግን ወደ እርሻ ቦታዎቹ ተመልሼ የምችለውን ሁሉ ማድረግ ጀመርኩ።
በደቡብ ምዕራብ ካሜሮን እየተካሄደ ባለው ጦርነት የተነሳ በርካታ ገበሬዎች ወደ ሌሎች አካባቢዎች ሸሽተው ሄደዋል። በዚህም የተነሳ ቀድሞ 43% ያህሉን ኮኮዋ ያመርት የነበረውና ትልቁ የሀገሪቱ የኮኮዋ አምራች የነበረው ግዛት ዛሬ ያን ያህል መጠን ያለው ምርት አያመርትም። ይሁንና ንግድ በካሜሮን ቢዝነስ ኢን ካሜሮን የተባለው በኢንተርኔት አማካኝነት ዜና የሚያሰራጭ ቡድን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር በ2022 እና 23 መካከል ባለው ጊዜ ካሜሮን የኮኮዋ ምርቷ በ11.2% ቀንሷል። ለዚህም በከፊል ምክንያቱ በደቡብ ምዕራብ ግዛቷ ያለው የጸጥታ ጉዳይ ነው። በተመሳሳይም የካሜሮን ብሔራዊ የኮኮዋና የቡና ምርቶች ምክር ቤት እንዳመለከተው ከ500,000 በላይ የሚሆነው ዜጋዋ ከኮኮዋ ምርት በሚገኝ ገቢ የሚተዳደር ነው። ቀደም ሲል 1 ኪሎ ኮኮዋ በ$1 ይሸጥ ነበር። ዛሬ ታዲያ $9 ያወጣል። ይህም የመካከለኛው አፍሪካዊቱ ሀገር ካሁን ቀደም ካየችው ሁሉ የመጨረሻው ከፍተኛ ዋጋ ነው ተብሏል። የካሜሮን መንግስት በበኩሉ አምራቾች ከኮኮዋ ምርት የሚያገኙትን ገንዘብ የሚያወጡበትን መንገድ አስመልክቶ ለአካባቢው ገበሬዎች ምክር መለገስ ይዟል።
increase in cocoa price
የኮኮዋ ምርት ዋጋ ያሳየው ጭማሪ የኑሮ ውድነት በአምራች ገበሬዎች ህይወት ላይ ከፈጠረው ጫና ጋር እንደማይመጣጠን ደርሰንበታል። ሰዎች ገንዘብ ሊያገኙ፣ ብዙ ሚስቶች ሊያገቡ፣ መጠጥ መጠጣትና መስከር ሊጀምሩ ይችላሉ። ለእርሻ ስራቸው በሚያስፈልጓቸው ነገሮች ላይ ግን ያንን ያህል ገንዘብ ወጪ ሲያደርጉ አይታዩም። ይህም ከሚዋዥቀው የኮኮዋ ዋጋ ጋር ተያይዞ ወደፊት ኑሯቸው የማይሻሻልበትን ሁኔታ ሊከስት ይችላል። ስለዚህ የኮኮዋ አምራች የብረስራ ማህበራት ጋራ በመስራት ለገበሬዎች የኑሮ ዋስትና የሚውል ተዘዋዋሪ ወይም ተቀማጭ ገንዘብ ማደራጀት በሚችሉበት መንገድ ልንረዳቸው እንፈልጋለን። አሁን የኮኮዋ ምርት ዋጋው ጥሩ ስለሆነም ጸረ ተባይ ኬሚካሎችን፣ ማዳበሪያና የእርሻ መሳሪያዎችን በጅምላ የምንገዛበት ምን ያህል ገንዘብ ለይተን ተጨማጭ ማድረግ እንችላለን? በዚህ መንገድ ዋጋው ቢቀንስ እንኳን አስቀድመን ለሥራ ማስኬጃ የሚውል ገንዘብ በማስቀመጣችን በደህና ሁኔታ ኑሯችንን መብራት እንችላለን።
የካሜሮን መንግስት አክሎም እንደ አውሮፓውያን ዘመን አቆጣጠር ከ2024 መጀመሪያ አንስቶ በጦርነቱ ሳቢያ ቀያቸውን ጥለው ከተሰደዱት ውስጥ ከፍተኛ ቁጥር ያላቸው አርሶ አደሮች ወደ እርሻ ማሳቸው በመመለስ ላይ በመሆናቸው የግዛቲቱ የኮኮዋ ምርት ከስ በቀስ ከግጭቱ በፊት ወደ ነበረበት ደረጃ እየተመለሰ ነው ይላል። ከሚያገኙት ገቢ የተወሰነውን ለእርሻ ስራቸው ቢያውሉም ግዛቱ በአገር አቀፍ ደረጃ ቀድሞ ወደ ነበረበት የመሪነት ስፍራ በቅርቡ ይመለሳል ብሎ ተስፋ አሳድረዋል።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በጣሊያን ጉባኤ የተቀመጡ የአሜሪካው ፕሬዚደንት ጆ ባይደንና የቡድን 7 ሀገራት መሪዎች ለዩክሬን የሚሰጠውን ድጋፍና በጋዛ የተኩስ ማቆም ስምምነት ላይ መድረስን አንኳር አጀንዳቸው አድርገዋል። ጉባኤው የዛሬ ሁለተኛ ቀን ሁለው ፍልሰተኞችና ህገወጥ አስተላላፊዎችን እንዲሁም የፍልሰተኞቹ መነሻ ለሆኑ ሀገራት መዋለ ንዋይ መመደብን በተመለከተ ይወያያል ተብሏል። እንግዲህ ወልዴ ከቪኦኤ ፓትሲ ውድስኳራ እንዲሁም ከአሶሺየትድ ፕሬስ ያገኛቸውን መረጃዎች ጨምቆ እንደሚከተለው ያሰማናል።
የቡድን 7 ሀገራት መሪዎች በትላንቱ የመጀመሪያ ቀን ውሏቸው በመካከለኛው ምስራቅ እንዲሁም በአውሮፓ እየተካሄዱ ባሉ ጦርነቶችና በሌሎችም ሉላዊቷ ዓለም በገጠማት ፈተናዎች ላይ ተወያይተዋል። በቀኑ ማጠቃለያ ላይም የፓራሽዩት ዝላይ ትርኢት ተመልክተዋል። በጉባኤው ዩክሬን ልዩ ትኩረት ተሰጥቷታል። የአሜሪካው ፕሬዝደንት ጆ ባይደን እና የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ የሁለትዮሽ የጸጥታ ስምምነት ተፈራርመዋል። ከሥነ ሥርዓቱ በኋላ ባይደን ይህን ብለዋል።
ዩክሬን ድል እንድታደርግ ሩሲያ ደግሞ እንድትሸነፍ ማድረግ ያለብን ድጋፋችንን ቀጣይነት ያለው ማድረግ ነው።
ዩክሬን የ50 ቢሊዮን ዶላር ብድር እንድታገኝ በባይደን የቀረበውን ሐሳብ የቡድን 7 ሀገራት መሪዎቹ ተቀብለውታል። ሩሲያ በውጪው ዓለም ከነበራትና ጦርነቱን ተከትሎ ከታገደው 280 ቢሊዮን ዶላር ላይ ወለድን ጨምሮ በየዓመቱ 3 ቢሊዮን ዶላር ለዕዳው ክፍያ እንዲውል ተስማምተዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንቷ ኡርሱላ ቮንደር ላይን በጉዳዩ ላይ የገንዘብ ሚኒስትሮቹ እየመከሩበት እንደሆነ ተናግረዋል።
ዝርዝሩን በተመለከተ የገንዘብ ሚኒስትሮቹ እየተመለከቱት ነው። ለምሳሌ ገንዘቡ ከመጀመሪያው ምንጭ የማይገኝ ከሆነ ምን ማድረግ ይገባል የሚለውን ግልጽ ለማድረግ እየተወያዩ ነው።
በጉባኤው መጨረሻ ግልጽ የሆነ ማዕቀፍ ላይ ስምምነት እንደሚኖር የአሜሪካ ባለስልጣናት ይጠብቃሉ። የጸጥታ ስምምነቱ በመፈጸሙ ምስጋናቸውን የገለጹት ፕሬዝደንት ቮሎዲሚር ዜሌንስኪ የምዕራቡ ዓለም የሚሰጠው ድጋፍ ቀጣይነት ላይ ስጋታቸውን ገልጸዋል።
የኔቶ ጉዳይ በስምምነቱ ሰነድ ውስጥ ተካቷል። ስምምነቱ እንደሚለውም አሜሪካ ዩክሬን ወደፊት የኔቶ አባል እንድትሆን ድጋፍ ታደርጋለች የሚልና የጸጥታ ስምምነታችን ለዩክሬን የኔቶ አባልነት ድልድይ የሚሆን ነው የሚል ነው።
የሩሲያን ወታደራዊ ኢንዱስትሪዎች በሚደግፉት ተቋማት ላይ አሜሪካ በዚህ ሳምንት መጀመሪያ ላይ አዲስ ማዕቀብ ጥላለች። ማዕቀቡ የኤሌክትሪክ አስተላላፊ ቁሶችን ሰሚኮንዳክተርስ ለሩሲያ በሚሸጡ የቻይና ኩባንያዎች ላይም ተጥሏል። በጋዛ በመካሄድ ላይ ያለው ጦርነትም የጉባኤው ትኩረት ነበር። በቅርቡ የተኩስ አቁም ስምምነት ላይ ይደረስ እንደው ባይደን መተማመን አይታይባቸውም።
The biggest hang up so far is Hamas refusing to sign on.
ትልቁ ችግር ተመሳሳይ የሆነ ሐሳብ አቅርቦም ሐማስ ለመስማማት አለመፍቀዱ ነው። ፍሬ አፈራ እንደው የሚታይ ነው። ግፊታችንን እንቀጥላለን።
ጉባኤው በዛሬው የሁለተኛ ቀን ውሎው ፍልሰተኞችንና ህገወጥ አስተላላፊዎችን እንዲሁም የፍልሰተኞቹ መነሻ በሆኑት ሀገራት መዋለ ንዋይ መመደብን በተመለከተ እንደሚወያይ ይጠበቃል።
ከአፍሪካ ተነስተው በጣሊያን በኩል ወደ አውሮፓ የሚተሙ ፍልሰተኞችን ለመግታት የጉባኤው አስተናጋጇ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደ ቡድን ሰባት ፕሬዝዳንትነታቸው የፍልሰተኞችን ጉዳይና በአፍሪካ የሚመደበውን መዋለ ንዋይ በተመለከተ ትኩረት ሰጥተው እየሰሩበት መሆኑን ተናግረዋል።
ጣሊያን የፍልሰተኞችንም ሆነ የፍልሰተኞቹን ተስፋ መቁረጥ እንደ መልካም አጋጣሚ የሚጠቀሙትን የሕገ ወጥ አዘዋዋሪ ቡድኖችን ጉዳይ በፕሬዝዳንቱ ጽፈት ቤት ደረጃ እየሰራችበት ያለ ጉዳይ ነው።
ሜሎኒ በአፍሪካ ላይ ትኩረት ያደረጉት የቡድን ሰባት ሀገራቱ መሰረተ ልማትንና መዋለ ንዋይን በተመለከተ በተስማሙት መሰረት ነው። ዓላማውም በቻይና ለቀረበው የመንገድና መሰረተ ልማቶች ተነሳሽነት አማራጭ ሆኖ ለመቅረብ ለመሰረተ ልማቶች ግንባታ እንደ አውሮፓውያን አቆጣጠር 2027 ድረስ 600 ቢሊዮን ዶላር የሚደርስ ገንዘብ መመደብ ነው። ጉባኤው በዛሬው ውሎው የቻይናን እያደገ የመጣ ተጽዕኖ እንዲሁም ዝቅተኛና መካከለኛ ገቢ ላላቸው ሀገራት የዕዳ ፎይታ በመስጠት ላይ እንደሚያተኩር ይጠበቃል። በተጨማሪም የሰው ሰራሽ አስተውሎት የደቀነውን ችግር በተመለከተ በሮማው ሊቀ ጳጳስ አቡነ ፍራንሲስ የሚደረገውን ንግግር ያዳምጣል። ከፓትሲ ዊዳኩስዋራና ከአሶሴትድ ፕሬስ ላገኘነው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ዜና አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ41 ደቂቃ ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ41 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እንሻገራለን። የዩናይትድ ስቴትስ ፕሬዚደንት ማገልገል የሚችሉበት የስልጣን ዘመን በ8 ዓመታት የተገደበ ነው። ጆ ባይደንም ሆነ ዶናልድ ትራምፕ በመጪው ህዳር ወር ቢመረጡ ለሁለቱም የመጨረሻ የሥራ ዘመናቸው ይሆናል። ይሁን እንጂ ትራምፕ ስለ ሶስተኛ ዙር ማብሰልሰላቸው አልቀረም። በህጋዊ መንገድ ለማድረግ ይሹ ይሆን የሚለው ጥያቄ አይሏል። የአሜሪካ ድምፁ ብሔራዊ ከፍተኛ ሪፖርተር ስቲቭ ሀርመን ከዋሽንግተን ያደረሰንን ዘገባ ኤደን ገረመው እንደሚከተለው አቀናብረዋለች።
ዶናልድ ትራምፕ ባለፈው ወር ለሁለተኛ የስልጣን ዘመን ቅስቀሳ ላይ ሳሉ በጎርጎሮሳውያኑ 1945 ከስልጣን ሳይወርዱ ህይወታቸው ያለፈው ፕሬዝዳንት ፍራንክሊን ዴላኖ ሩዝቬልት 4 የስልጣን ዘመኖችን በመጥቀስ ለሶስተኛ ጊዜ ስልጣን ማግኘት ይችሉ እንደሆነ የአሜሪካ ትልቁን የጠመንጃ ቀስቃሽ ቡድን ጠይቀዋል።
FDR 16 years almost 16 years he was four term
because Frank Delano 16 አመት ወደ 16 አመት ማለት ነው። Roosevelt 4 የስልጣን ዘመን ነበረው። አላውቅም እኛ ሁለተኛ ዙር ወይንም ሶስተኛ ዙር እንደሚሆንን እናንተ እስኪ ንገሩኝ። ሮኒ ምን ታስባለህ?
በጎርጎሮሳውያኑ 1947 ኮንግረስ ፕሬዝዳንቶች ጥምር 4 የስልጣን ዘመን ብቻ እንዲኖራቸው የሚገድብ የህገ መንግስቱን 22ኛ ማሻሻያ አጽድቋል። ያ ማሻሻያ በጎርጎሮሳውያኑ 1951 በወቅቱ ከነበሩት 48 ግዛቶች በአስፈላጊዎቹ 36ቱ ከጸደቀ በኋላ ህግ ሆኗል።
The amendment really codifies what had been for a long time.
ማሻሻያው ከሁለት የምርጫ ዘመን በላይ መወዳደርን የሚገድበውን የረጅም ጊዜ የፖለቲካ ደንብ የሆነውን በትክክል ያስተካክላል።
ፓራቪን ፈርናንዴዝ ከህገ መንግስት ተጠያቂነት ማዕከል ናቸው። እሳቸው የሁለት የስልጣን ዘመን ባህል ወደ ኋላ ሄዶ የመጀመሪያው የአሜሪካ ፕሬዝዳንት ጆርጅ ዋሽንግተን ለሶስተኛ ዙር እንዲወዳደሩ በተደጋጋሚ ቢለመኑም ችላ ማለታቸው ጋር የተያያዘ መሆኑን ያስረዳሉ። በሁለተኛው የዓለም ጦርነት መግቢያ ላይ ፍራንክሊን ሩዝቬልት በጎርጎሮሳውያኑ 1940 ያንን ባህል የጣሱ ሲሆን በድጋሚ በ1944 አሸንፈዋል። 22ኛው የህገ መንግስት ማሻሻያ ከተደረገ በኋላም 6 ፕሬዝዳንቶች ሙሉ ጊዜ ያገለገሉ ሲሆን የቅርብ ጊዜው ባራክ ኦባማ ናቸው። የፕሬዝዳንት ጆ ባይደን ቁልፍ ደጋፊ የፊልም ተዋናዩ ሮበርት ዲኔሮ ትራምፕን እድሜ ዘመናቸውን ፕሬዝዳንት መሆን የሚሹ አምባገነን ናቸው ይላል።
I Barack Hussein Obama.
If he gets in, I can tell you right now, He will never leave.
ከገባ ሆኑኑ ልነግርህ ይችላል። በፍጹም አይወጣም። በፍጹም አይለቅም። ታውቃለህ? በፍጹም አይለቅም።
I only want to be a dictator for one day.
ለአንድ ቀን ብቻ ነው አምባገነን መሆን የምፈልገው።
ትራምፕ ይህን የመሰሉ እወጃዎችን የጎርጎሮሳውያኑ 2020 ምርጫ ውጤትን ለመቀልበስ ሞክረዋል ተብለው በወንጀል ከተከሰሱ በኋላ በዚህኛው የምርጫ ዙር ነው ማምጣት የጀመሩት። የህገ መንግስት ጠበቃ ፈርናንዴዝ ይህ የወደፊት ሐሳብን አስቀድሞ ሊያንጸባርቅ ይችላል ይላሉ።
the comments that Donald Trump recently made about a third term, which of course flies right in the face of clear constitutional
Donald Trump ሶስተኛ የስልጣን ዘመንን በተመለከተ በቅርብ የሰጧቸው አስተያየቶች በርግጥም ግልጽ በሆነው የሕገ መንግስቱ ድንጋጌ ፊት የሚያልፍና በሕጋችን የሰፈሩት ግልጽ አንቀጾች እንደሚገድቧቸው በማይስማማቸው ሰው የተነሳ የሚያሳስበን ሌላኛው ምክንያት ነው።
Acting Secretary of State William Phillips is signing the 21st Amendment and prohibition is repealed.
Trump በሕጋዊ መንገድ ለሶስተኛ ዙር እንዲወዳደሩ 22ኛው የሕገ መንግስት ማሻሻያ መሻር አለበት። እንዲያ ለማድረግ በሁለቱም የኮንግረስ ምክር ቤቶች ውስጥ 2/3 ድምጽ ሊሰጥና ከ50ው ግዛቶች 38ቱ ማጽደቅ ይጠበቅባቸዋል። አሊያም 34 ግዛቶች ሕገ መንግስታዊ ጉባኤ መጥራት የሚኖርባቸው ሲሆን ማንኛውም እነሱ የፈቀዱት ድርጊት በ38 ግዛቶች መጽደቅ ይኖርበታል። በአሜሪካ ታሪክ ሕገ መንግስታዊ ማሻሻያ ተሽሮ የሚያውቀው አንዴ ብቻ ነው። በጉርጉሮሳውያኑ 1933 የጸደቀው 21ኛው የሕገ መንግስት ማሻሻያ በጉርጉሮሳውያኑ 1919 የወጣውን የሚጠላና በተደጋጋሚ የሚጣስ አልኮል የሚከለክለውን 18ኛ ማሻሻያ ሰርዟል። ለስቲቭ ሄርመን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የደመጣችሁ ያላችሁት በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀሪ ዘገባዎቻችን እንመለሳለን። ቀጣዩ ዘገባ ወደ ኬንያ ይወስደናል። ኬንያ ውስጥ በመንግስትና በግሉ ዘርፍ ትብብር ትምህርት ቤቶች ውስጥ በልዩ ሁኔታ በተቀመጡ የማዳያ ማሽኖች ለሴት ተማሪዎች ነጻ የንጽህና መጠበቂያዎችን የማዳረስ ስራ ጥረት ተጀምሯል። እዚህ እንቅስቃሴ ግብ ከደሃ ቤተሰቦች የመጡ ተማሪዎችን በወር አበባ ጊዜ ከትምህርታቸው እንዳይታገሉ የንጽህና መጠበቂያዎችን ማቅረብ እንደሆነም ተሰምቷል። ቪክቶሪያ አሙንጋ ከናይሮቢ ላከችውን ወደ አማርኛ መልሰናል። ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። እዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምሯል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በመላሹ የነጻና መስጫ ጥቅል ያድላል። አልፊን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
Each gun is allocated at least
ለእያንዳንዷ ተማሪ ለአንድ ወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቀጣሎች ተመደበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማዳያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ የተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማዳያው ማሽን ካርድ ደርሷቸዋል ካላቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥሏል። አቅማቸው በማይችል ተማሪዎች ላይም ጫና አሳድሯል። ሜሪ ሎኒያጋፖይ ርዕሰ መምህርት ናቸው።
በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። ቦራ ባግዚያቸው ላይ ሆኖ የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል።
የሎጣ ገንጋኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። የአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። የሰው ሰራሽ አስተውሎት ኩባንያዎች የሥራዎችን ምንጭ እንዲገልጹ በሕግ ሊገደዱ እንደሆነ ተሰምቷል። አርቲስቶችና የፈጠራ ባለሙያዎች ሥራዎቻቸውን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሰራሽ አስተውሎት ኢንዱስትሪዎች ሲሳይ ሆነዋል እያሉ ነው። ማዲብልስ ሰው ሰራሽ አስተውሎቱን በተመለከተ በዩናይትድ ስቴትስ የቀረበው ሕግ ረቂቅ ኩባንያዎች የሥራዎቻቸውን ምንጭ እንዲገልጹ የሚያስገድድ ነው ሲል ዘግቧል። ኤደን ገረመው የዚህን ዘገባ ዝርዝር ታሰማናለች።
አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና። በክህሎቷ እንዲሁም ለየት ባለ ዘይዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች።
Really egregious.
ትልቁ ሸት ነው። ምክንያቱም ይሄ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ለሊት ኢንዱስትሪ ነው። እጅግ ብዙ የሰው ሰራሽ አስተውለት ፍርአቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሑፎች ላይ ከቅጂ መብት ባለቤቶች ፍቃድና ዕውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በሕግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሙግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ሕግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል።
በአውሮፓ ህብረት ውስጥ ከሚቀርቡት ሐሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው።
ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፎርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው።
Take as an example Stability AI, which I represent.
ዳብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎት እንውሰድ። 2 ቢሊዮን የሚሆኑ ምስሎችን በላዩን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎችን ለማመዳሉ መላ ኩባንያው ራሱ 2 ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መስሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥብነል እንኳን እያንዳንዱ ሰው 50 ሳንቲም ብቻ ነው የሚያገኘው።
መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጄምስ ግሪምልማን ናቸው።
እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ለመዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ፣ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ ማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል።
ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲብልስ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
ደንገረሙን አስቀድ አመሰግናለሁ። በመቀጠል ደግሞ ብርሃነ በረሀ ወደ ኤርትራ ይወስድንና ከታታሳረዋ እናት ራሃዋ ጋር ያስተዋውቀናል።
ዛሬ በቀላሉ የሚከወኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ተሳንጫተን ዘተባባ አካይ አጅኸይሉ ሞራል ተበካ ዘሕግዘካ በባቅሙ
ከህብረተሰቡ ባጠቃላይና ባቅራባይ ካሉ ሰዎች ብዙዎቹ አይዞሽ ይያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜ እኔ ማሰልፈው ኮንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። አንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እንብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማቋቋጃ አጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የሥራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ከምሰብካይ ማለትም ብዙ
ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ ላየውም። እኔ ራእይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ራዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት በንብ ማነብና በአሳ አርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
ወሚስታ በመስአት ሆብን ለሐሞይ ትጎሚስታ ሀጋታ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ረሃዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ረሃዋ ይናገራሉ።
ወሚስታ በመስአት ሆብን ለሐሞይ ትጎሚስታ ሀጋታ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል።
ሀገስ ብዙሓት የምሰልውኻ ናይሕርሻት ኮይኑ ሚኒስትር ሕርሻ ሕግዘካይ
ከጎኔ ሆኖ የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጠል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎች ውስጥ 6 ልጆቻቸውን የሚያሳድጉት ወይዘሮ ረሃዋ እንደ እናት፣ እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረሃዋ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ሁሉ ስራህ ናይ ገዛ ስለዝኽሉ እቶም ኣብ ስራሕ ኮፍሩ ዘይክእሉ ዘይዋዕሉ ማለት እዩ ግድን ኣብ ገዛ ከዓ ይተርፉ።
ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ዕቃና ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራዬን በአግባቡ እንድሰራ ከፍተኛ እገዛ አለው።
የረሃዋ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የሥራ ግንኙነት።
ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሁንላችሁ። ደህና ደሩ።